ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የኢትዮጵያና የኤርትራ ህዝቦች ከእንግዲህ ሁለት ህዝቦች ናቸው ብሎ የሚያስብ እውነታውን ያልተረዳ ነው።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ናቸው ዛሬ ይህንን ያሉት።
የኢትዮጵያውን ጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግረናል።
ዶክተር አብይ አህመድ ባለፈው በአስመራ ያደረጉት ጉብኝት በኤርትራ ህዝቦች እንዲሁም በአስመራ ከተማ ነዋሪዎች ከፍተኛ የሆነ የፍቅር አቀባበል ማግኘታቸውን የተመለከተ ኢትዮጵያ ህዝብ ልቡን ከፍቶ ከጠዋት ጀምሮ ሲጠባበቅ ቆይቶ ቤተ መንግስትም ድረስ ሸኝቶ ከዛ አሁን ደግሞ ሀዋሳ ሲገቡም ከፍተኛ የሆነ አቀባበል በከተማው ነዋሪ ልብጅ ፓርኩ አካባቢም ነበር። አሁን ደግሞ የምሽት የራት ፕሮግራም ከመጀመሩ በፊት የመጣ አንድ ትልቅ ግመል በወር ጠቅላይ ሚኒስትሩ ክቡር ፕሬዚዳንት ኢሳያስ በስጦታ መልክ ተበርክቶላቸው በጣም መደሰታቸውን ገልጸዋል።
ዘገባ ይዘናል። በዚህ ላይ
ሻለቃ ዳዊት ወልደ ጊዮርጊስ ደግሞ እንዲህ አሉ።
ዛሬ በጣም ስሜታዊ ቀን ነበር ለእኔ። በቆፍጣና ወታደር በወታደርነት ሙያ በስነ ስርዓት ያደግኩ ስነበርኩ ብዙ ጊዜ በስሜት ብዙ አልነፋረቅም፣ ግን ዛሬ ግን ስሜቴ በጣም ተነክቶ ብቻዬን ነበር ያለሁት። በቴሌቪዥን ይህንን ሁኔታ ስከታተል በጣም ነው ስሜቴ የተነካው። በጣም ነው ደስ ያለኝ። በጣም ነው እንባ ያቀረርኩት እና በእውነቱ ልዩ ቀን ነበር ለእኔ በዳዊት ወልደ ጊዮርጊስ በተለይ።
በዘመነ ደርግ የኤርትራ ዋና አስተዳዳሪና በኋላም ምክትል ውጭ ጉዳይ ሚኒስትር ነበሩ ሻለቃ ዳዊት አነጋግረናቸዋል።
ሙሉ የምሽቱ ዝግጅት ከፕሬዚደንት ኢሳያስ የኢትዮጵያ ጉብኝት ጋር የተያያዘ ነው። አብራችሁን ቆዩ።
ብርሃን ኃይሉ ፕሮግራሙን ትመራለች። የምናስተናግዳችሁ አዲሱ አበበና
እኔም ሶሎሞን አባተነን። አሁን የምሽቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
ቀደም ሲል እንደተገለጠው ዛሬ ቅዳሜ ሐምሌ 7 ቀን ለሶስት ቀናት ጉብኝት ኢትዮጵያ የገቡት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከጥቂት ሰዓታት በአዲስ አበባ የቤተ መንግሥት ቆይታ በኋላ የሐዋሳን ኢንዱስትሪ ፓርክ ለመጎብኘት ወደዚያው አምርተዋል። ፕሬዚዳንት ኢሳያስ ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድን ጨምሮ የክልሉ አስተዳዳሪዎች፣ ሚኒስትሮች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና የጥበብ ሰዎች ተገኝተው ደማቅ አቀባበል አድርገውላቸዋል። ይህ ታሪካዊ መሆኑ የተነገረለት ጉብኝት በሁለቱ አገሮች መካከል ለ20 ዓመታት የዘለቀውን ወታደራዊ ፍጥጫ ለማቆም አንድ ከፍተኛ እርምጃ መሆኑም ተነግሯል። ባለፈው ሳምንት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኤርትራን በጎበኙበት ወቅት ሁለቱ መሪዎች በየአገሮቻቸው ኤምባሲዎች ለመክፈትና የበረራ ፕሮግራሞች ለመጀመር ስምምነት መፈራረማቸው አይዘነጋም። ፕሬዚዳንቱ በብሔራዊ ቤተ መንግሥት በተደረገላቸው የምሳ ግብዣ ተገኝተው ባደረጉት ንግግር ቀደም ሲል እንደሰማችሁት ከእንግዲህ የኢትዮጵያና ኤርትራ ሕዝቦች ሁለት ሕዝቦች ናቸው ብሎ የሚገልጹ አካላት ካሉ ሐቁን የማያውቁ ናቸው ብለዋል። ነገ እሁድ ደግሞ ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ንግግር በሚያደርጉበትና 25,000 ሕዝብ ይገኝበታል በተባለው በሚሌኒየም አዳራሽ የኢትዮጵያና የኤርትራ ሰላም ማብሰሪያ መድረክ ይካሄዳል። አድማጮች፣ የኤርትራውን ፕሬዚዳንት የኢትዮጵያ ጉብኝት በተመለከተ የዛሬው በዛ ያሉ ዝግጅቶች የከተቱ መሆናቸውን በመግለጥ ከዜናው በኋላ እንደምናቀርብ እንገልጻለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ኢትዮጵያና ኤርትራ ለሰላም በደረሱ ስምምነት የተሰማቸውን ደስታ ገለጡ። ፕሬዚዳንት ማክሮን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድን በስልክ አነጋግረዋቸዋል። ፕሬዚዳንት ማክሮን አሁን ላይ በኢትዮጵያ እየታዩ ያሉ ለውጦችን ፈረንሳይ የምትደግፍ መሆኗን ገልጠዋል። ፕሬዚዳንቱ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ፈረንሳይን እንዲጎበኙም ጥሪ ወይም ግብዣ ተደርጎላቸዋል። የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ የኢትዮጵያን በውጭ አገሮች ይወከላሉ ያሏቸውን 8 አምባሳደሮች መሾማቸውን ራዲዮ ፋና ገልጧል። ሹመቱን በተመለከተ ባገኘነው ዜና መሰረት ወደፊት ሌሎች ተሿሚዎችም ይኖራሉ። የአምባሳደሮችን አሿሿም በተመለከተ ሰሞኑን ባስተላለፍነው ፕሮግራም ላይ በአዲስ አበባ ዩኒቨርሲቲ የታሪክ መምህር አቶ አበባው አያሌው ይህን ማለታቸው አይዘነጋም።
አለመታደል ሆኖ ምንድን ነው የእኛ ሀገር አምባሳደሮች የተባረሩ ካድሬዎች ናቸው፣ አብዛኛው ወይንም ደግሞ የታመሙ ጡረታ የወጡ ካድሬዎች ናቸው። እነዚህ ለሀገሪቱ ኢንቨስትመንት ይስባሉ፣ ሀገሪቱን በመልካም ሁኔታ ያስገጽታ ይገልጻሉ፣ ወይንም ሌላ ብለው ነገር ያስተዋውቁ ስለማይችሉ በውጭ ዲፕሎማሲ በኩል ጠቅላይ ሚኒስትር ዶክተር አብይ ትልቅ እርምጃ መውሰድ አለባቸው።
አቶ ሽፈራው ሽጉጤን ያካተተው የስምንት አምባሳደሮች ሹመት ይፋ የሆነው ትናንት ማታ መሆኑ ይታወቃል። ኢትዮጵያን ለጊዜው ባልተገለጡ የውጭ አገሮች የሚወክሉ አምባሳደሮች ሽፈራው ሽጉጤ፣ አለማየሁ ተገኑ፣ እሸቱ ደሴ፣ አዛናው ታደሰ፣ ዮናስ ዩሱፍ፣ ድሪባ ኩምሳ፣ ያለው አባተ እና አብዱል ፈታህ አብዱላሂ ናቸው። ይህ በእንዲህ እንዳለ በአሁኑ ሰዓት ኢትዮጵያን እየጎበኙ የሚገኙት ፕሬዚዳንት ኢሳያስ የሚመሯት ኤርትራም ሰኞ ዕለት አዲስ አበባ ላይ ኤምባሲዋን ትከፍታለች። ልጆቻቸው በቅሊንጦ ማረሚያ ቤት ታስረው እንደሚገኙ የገለጡ የእስረኛ ቤተሰቦች ዛሬም ወደ ውስጥ ገብተው ስንቅ ማቀበል እንዳልቻሉ ለአሜሪካ ድምፅ ገልጠዋል። ወደ እስር ቤቱ ሲሄዱም ድብደባና ወከባ እንደተፈጸመባቸው ተናግረዋል። ጽዮን ግርማ ዝርዝር አላት።
በቅሊንጦ ማረሚያ ቤት ውስጥ በተለያዩ ወንጀሎች ተከሰው ጉዳያቸውን በመከታተል ላይ የሚገኙ እስረኞች በሀገሪቱ ውስጥ ለሌሎች እስረኞች የተሰጠው ምህረትና ይቅርታ ለእነርሱም እንዲሰጣቸው በመጠየቅ ከትላንት በስቲያ ጀምሮ ባደረጉት የምግብ ማቆም አድማና ተቃውሞ ምክንያት በሩ በመዘጋቱ ልጆቻቸው ያሉበትን ሁኔታ ገብተው ማየት እንዳልቻሉ ቤተሰቦች ለአሜሪካ ድምጽ ገለጹ። ልጄ ታስሮብኛል ያሉ እናት ያለ ፍትህ ተንከራተትን ይላሉ።
አበበች ገብረመድህን ያው ሶስት ቀናቸው ተዘግቷል። የቋጠርኩትን እንጀራ ይጀማላለሳለሁ ለአራት ከአቡዳ እዛ ደረስን። አትሄድም ተብለን ከመኪና የለም ብሎ ተብሎ ተዘግቶብን ከዛ የአንድ ሰዓት መንገድ በእግራችን ተጉዘን እዛ ደረስን። እንዳትጠጉ ነው የሚሉት፣ ይደባደባሉ፣ ይማታሉ። በቃ ሶስት አመታችን ፍትህ የለምን የለምን የለ ይቀርባሉ። ዳኛ ጎደለ ይባላል፣ ይቀርባል። እንደዚህ አልተሟላም ይባላል። ይህም እየተመላለሱ ነው። ልጅ ይህል ስሌ ማርካቶ ነው ሻይ የሚሸጠው እግሬ ተሰንትሎ ይኸው ሶስት አመት ሙሉ ማረሚያ ያመላለሳሉ፣ ፍትህ የሌለበት።
ሌላ እርሳቸውም ልጃቸው እንደታሰረባቸው የገለጹ አባት ደግሞ
መኮንን ይባላል። መኮንን ለማ ይህ ነበረ። በጣም በአይነኛ ሁኔታ ወደዛ አካባቢ ለማቅረብ አልተቻለም። በዱላ እያባረሩን ሰውን ትራንስፖርት ሳን እንዳይመጣ እያደረጉ ህዝብን እያንገላቱ ያሉት ብዙ ቅ መደከሙን ተመጥተዋል። ከትላንትና ጀምሮ ዛሬም እየተባረር ነበረ። በአስቸኳይ እዛ ቦታ ላይ ምንም ነገር መብት ለህዝብ ሊሰጡ አልቻልም። ሰብአዊ መብት የለም እዛ አካባቢ ላይ። ሰብአብታችን ተገፍናል። ልጆቻችን ይሞቱ ይኑሩ ይብሉ ይጠጡ አናቅም።
ሌላዋ እናት ልጆቻችን ያሉበትን ሁኔታ የሚነግረን አጣን ብለዋል።
ሌላ ገብረ ማርያም ትናንትና ስንሄድ ላይ እንደምስም ብለን በቃ ለዘካተኛ ና ስልጅ ብሎ ያው ደብድቦ አባረሙ። ዛሬም የልጅ እስካስተብሩት እዛ ቆይተ ምንም መት ፈለጉ አብዘቡንም አታዩንም እዚህ ጋር አጠገቡን እንዳትቀርብ ብለውን እኛ ታች ኮንዶሚኒቷ እነሱ ላይ ያዘከበውን ልጆቻችን ማሳጅ ያለው ምን የሌለው ምን እንትን አሳጅትን ናቸው። የራሳችን ጉዳይ ነው። ቆዩ በቃ አይቻልም፣ አትገቡም።
ሁኔታውን በተመለከተ ለሀገር ውስጥ መገናኛ ብዙኃን ምላሽ የሰጡት የፌዴራል ማረሚያ ቤቶች አስተዳደር ዋና ሱፐር ኢንተንዳንት አሰፋ ኪዳኔ ታራሚዎቹ ጥያቄያቸውን ያቀረቡት ስርዓት አልበኝነት በተሞላበት መንገድ መሆኑን፣ በተጨማሪም አጥር ሰብረው ሊወጡ ሲሉ አረጋግተን መልሰናቸዋል፣ የሚመለከተው አካል ያነጋግረን ብለዋል። የሚመለከተው አካል እንዲያነጋግራቸው እናደርጋለን የሚል ምላሽ ሰጥተዋል።
ጽዮን ግርማን ለዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው የፕሬዚዳንቱ ቤተ መንግሥት አጠገብ የደረሱ ሁለት መኪና ላይ የተጠመዱ ፈንጂዎች አምስቱን አጥቂዎች ጨምሮ በጠቅላላው ስድስት ሰዎች መሞታቸውን የአይን ምስክሮች ገልጠዋል። አካባቢው በነበሩ ምስክሮች ገለጣ መሠረት በፍጥነት ትነዳ የነበረች መኪና ፒስ ጋርደን በተባለው መናፈሻ ስፍራ ስትደርስ ፍንዳታ በማድረሷ በጸጥታ አስከባሪዎችና በታጣቂዎች መካከል ከባድ የተኩስ ልውውጥ ተካሂዷል። በዚህ ጥቃት በሌሎች ተጨማሪ ሰዎች ላይም የመቁሰል አደጋ እንደደረሰና ቁስለኞቹ ወደ ሐኪም ቤት መወሰዳቸውንም አንድ የአይን ምስክር ለቪኦኤ ሶማልኛ አገልግሎት ገልጧል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ብሪታንያን ጨምሮ የኔቶ ሸሪክ አገሮችን በማያካትት ጉባኤ ለመካፈልና ከሩሲያ አቻቸው ቭላዲሚር ፑቲን ጋር ለመገናኘት ነገ ወደ ሄልሲንኪ እንደሚያመሩ ተገለጠ። ሁኔታው ግን አውሮፓውያንን እንዳላስደሰተ ነው የተገለጠው። በዚህም የተነሳ አውሮፓውያን አህጉሪቱ ከኔቶ ውጭ የሆነ የመከላከል ስትራቴጂ ለመቀየስ ስምምነት ላይ ደርሳለች ተብሏል። ይህ በእንዲህ እንዳለ የሩሲያ ፕሬዚዳንት ቭላዲሚር ፑቲን በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እጃቸው በእርግጥ ስለመኖሩ በአጽንኦት እንደሚጠይቋቸው ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ሩሲያ በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ እጇ የመኖሩ ወይም ያለመኖሩ ጥያቄ ፌዴራላዊ ምርመራ እንዳስከተለ አይዘነጋም። በመጨረሻም ስፖርት። የዓለም ዋንጫ እየተካሄደ መሆኑ ይታወቃል። ለደረጃ ዛሬ ቤልጅየም እና እንግሊዝ ተጫውቶ ቤልጅየም 2-0 በማሸነፍ ሶስተኛ ሆኗል። አንደኛና ሁለተኛው የሚወጡት የሚለየው ነገ ከቀኑ 12 ሰዓት ላይ ፈረንሳይና ክሮኤሽያ በሚያደርጉት ውድድር ይሆናል። ዜናው አበቃ።
አመሰግናለሁ አዲሱ ለዘገባው። ለመሆኑ አንተ የማና አዲሱ? ክሮኤሽያ ትላለህ?
አዎ ክሮኤሽያ። እንዴት አወቅ?
በነገራችን ላይ ልክ የዛሬ 20 ዓመት የነበረውን የዓለም ዋንጫ ፈረንሳይ አዘጋጅ ተራሷን እጨበላችሁ።
አሁን ሰሞን አይደለም።
እሺ፣ ለማንኛውም መልካም ቆይታ እንመኛለን። የተከበራችሁ አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11720 ኪሎ ሄርትስ በተጨማሪም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሐምሌ 7 2010 ዓመተ ምህረት ምሽት ልዩ ፕሮግራም ነው።
ፈረስ የፍቅር ምልክት ነው። ፈረስ ደግሞ ጓደኛው አይከዳም።
አንጋፋው ኦቦ ሉቤ ብሩ የኦሮሞ ባህልና ታሪክ ተመራማሪ ናቸው። ይዘናቸዋለን።
አብራችሁን ቆዩ። ክቡራትና ክቡራን፣ አሁን ወደ መጀመሪያው ቅንብራችን ወይም ዘገባችን እንለፍ።
ቀደም ሲል በዜናው ላይ እንደተገለጠው ለሶስት ቀናት ይፋዊ ጉብኝት አዲስ አበባ የገቡት የኤርትራ ፕሬዚዳንት ኢሳያስ አፈወርቂና የልዑካን ቡድናቸውን ይዘው አዳራቸውን ሐዋሳ ከተማ ያደርጋሉ። በአሁኑ ሰዓትም የራት ግብዣ እየተደረገላቸው ሲሆን ነገ ጠዋት በኦሮሞ ባህል የተዘጋጀ የቁርስ ስነ ስርዓት ይጠብቃቸዋል ተብሏል። በአዲስ አበባ ፈረስ ከነጋሻና ጦሩ ተበርክቶላቸዋል። በሐዋሳ ደግሞ በሁለቱ አገሮች ባንዲራና በአበባ ያሸበረቀ የግመል ስጦታ ቀርቦላቸዋል። ጽዮን ግርማ የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋን አነጋግራቸዋለች።
የኤርትራና የኢትዮጵያ ግንኙነት በጦርነት ከተቋረጠ ከ20 ዓመታት በኋላ ልክ የዛሬ ሳምንት ለመጀመሪያ ጊዜ የኤርትራን መሬት የረገጡ መሪ የሆኑት ጠቅላይ ሚኒስትር አብይ አህመድ ባደረጉላቸው ግብዣ በተራቸው ዛሬ ረፋድ ላይ የልዑካን ቡድናቸውን አስከትለው አዲስ አበባ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ እስከ ሐዋሳ ደማቅ አቀባበል ተደርጎላቸዋል። ምሳቸውን በቤተ መንግስት፣ እራታቸውን በሐዋሳ ተጋብዘዋል። በሐዋሳ የኢንዱስትሪ ፓርኮች ውስጥ የሚገኙ የተለያየ የማምረቻ ፋብሪካዎችን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ ጎብኝተዋል። በአዲስ አበባ በኦሮሞ ባህል ትልቅ ቦታ የሚሰጠው ፈረስ ከነጋሻና ጦር፣ በሐዋሳ ደግሞ ግመል በስጦታ መልክ ተሰጥቷቸዋል። አጠቃላይ የዛሬውን ውሎ በተመለከተ የጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋን ማምሻውን ከሐዋሳ በስልክ አነጋግሬያቸው ነበር።
እንግዲህ በዚህ ምሽት በጣም ጥሩ የሆነ ዝግጅት እንዳለ ነው እየተመለከትን ያለ ነው። ያው የዶክተር አብይ አህመድ ባለፈው በአስመራ ያደረጉት ጉብኝት በኤርትራ ህዝቦች እንዲሁም በአስመራ ከተማ ነዋሪዎች ከፍተኛ የሆነ የፍቅር አቀባበል ማግኘታቸውን የተመለከተ ኢትዮጵያ ህዝብ ልቡን ከፍቶ ከጠዋት ጀምሮ ሲጠባበቅ ቆይቶ ቤተ መንግስትም ድረስ ሸኝቶ ከዛም አሁን ደግሞ ሐዋሳ ሲገቡም ከፍተኛ የሆነ አቀባበል በከተማው ነዋሪም በኢንዱስትሪ ፓርኩ አካባቢም ነበር። አሁን ደግሞ የምሽት የራት ፕሮግራም ከመጀመሩ በፊት የመጣን ትልቅ ግመል በክቡር ጠቅላይ ሚኒስትሩ ክቡር ፕሬዚዳንት ኢሳያስ በስጦታ መልክ ተበርክቶላቸው በጣም መደሰታቸውን ገልጸዋል። በዚህ ድባብ ነው እንግዲህ ወደ ራት የገቡት። አሁን የደቡብ ኢትዮጵያ ህዝቦች የተለያዩ ብሔረሰቦች እንዲሁም የሀገሪቱ የተለያዩ ብሔረሰቦች የተለያዩ ጣዕመ ዜማ እንዲሁም የኤርትራን ሙዚቃዎች በማቅረብ ላይ ይገኛሉ ማለት ነው። ስለዚህ በዚህ ሁኔታ ላይ የሚገኝ
በደቡብ ክልል ብሔር ብሔረሰቦች በቴሌቪዥንም እንዳየ ነው የምርቃት ስነ ስርዓት የሚመስል ተቀምጠው ታይቶ ነበር። እሱ ስነ ስርዓት ምንድን ነበረ?
በሲዳማ ባህል መሰረት እንደሰማሁት ከሆነ ያው እኛ ተቀብለኖታል፣ እግዚአብሔርም ይቀበሎት። ያንን ስነ ስርዓት ያካሄዱት በሲዳምኛ ባህላዊ ዜማ እያዜሙ ማለት ነው።
የግመሉን በተመለከተ ለምንድን ነው ግመል ተመርጦ ሊሰጣቸው የቻለው? ይዘውትስ ይሄዳሉ ወይ?
ይዘውት ይሄዳሉ። አዎ፣ ስጦታ ስለሆነ ግን ደግሞም በኤርትራ ኤምብለም ወይም አርማ ላይ የግመል ምስልም ስላለ ክቡር ፕሬዚዳንቱን ግመል እንደሚወዱ የሚያውቁ ሰዎች ጥሩ ስጦታ ነው ብለው ጥናት አድርገው በመጠቆማቸው እንደሆነ የተረዳሁት። ስለዚህ እሳቸውም በጣም እንደተደሰቱ ተገንዝቤያለሁ።
ሌላ ወደ አዲስ አበባ እንደው ልመልሶትና አዲስ አበባም የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ፈረስ፣ ጋሻና ጦር እንዳበረከቱላቸው እንደውም እርስዎ በትዊተር ገጾት ላይ የመጀመሪያ ሰበር የሚባለውን ዜና ከፎቶ ጋር እርስዎ ኖት ያወጡትና እሱ ስለምንድን ነው የተመረጠው? ስለ እሱ ስጦታ ምስቲንገሩን
እንግዲህ
ባህል ለተረዳው ትልቅ የከበረ ስጦታ ለትልቅ ሰው ተውሎ የፍቅር መግለጫ ስጦታ እንደሆነ ነው። ስለዚህ የአክብሮቱ መግለጫ እንደሆነ ነው የተረዳሁት።
የሁለቱ ሀገሮች የሰላም ስምምነት ሲጀመር በውጭ ጉዳይ ሚኒስትሩ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የተመራው የልዑካን ቡድን ወደ ኢትዮጵያ ሲመጣ መጀመሪያ ወደ ሐዋሳ ኢንዱስትሪ ፓርክ ተጉዘው ነው የጎበኙት። አሁንም ፕሬዚዳንቱ ተመልሰው ሲመጡ ወደ ሐዋሳ ነው የወሰዳችኋቸውና የተለየ ምክንያት አለው?
እንግዲህ ያሁኑ በአሁኑ ሰዓት ሀገራችን ላይ ኢንዱስትሪያላይዜሽን ለማስተዋወቅ ከፍተኛ ጥረት በማድረግ ላይ ነው የምንገኘው። በአንድ ቦታ ላይ 52 ፋብሪካዎች የተገነቡበትና 0 ዲስቻርጅ ፋሲሊቲ ያለው ኢንተርናሽናል ካምፓኒዎችም ጭምር
19
ኩባንያዎች ያሉበት ዓለም አቀፍ ኩባንያዎችም እንደዚሁ ከ19 ሀገር የመጡ ኩባንያዎች ጨርቃጨርቅንና የጨርቃጨርቅን ስፌት በመስራት ከአፍሪካ ቀዳሚ ፓርክ ነው እና ይሄ እንግዲህ በማደግ ላይ ያሉ ሀገሮች በሙሉ ከግብርና ወደ ኢንዱስትሪ በማለት የሚያድጉ ከመሆናቸው ጋር ተያይዞ በዋናነት መጻኢ ዕድላችንም በጋራ በዚህ መልክ ይመሰረታል የሚልም ነው። እናም በአንድ በኩል የምንኮራበትና ግን ደግሞ መጀመሪያችን በመሆኑ በሌሎች ቦታዎች ከ15 ሞዴል በማድረግ ስለዚህ ለዛም ጥሩ ምሳሌ ስለሚሆን ትስስራችንም አብሮ ለማደግ ነው ብለን ስለምናምን በእኛ በኩል በዚህ መልክ እየሄድን እንደሆነ ለማሳየት ነው። እነሱም በጥሩ ሁኔታ ምክንያቱም የህዝቡን መለወጥ የማይፈልግ ስለሌለ የጎበኙት ሁሉ እንደ ጥሩ ሞዴልነት እያዩት ነው። ስለዚህ ይህም አብሮ ለመስራት አብሮ ለማደግ ትልቅ መንገድ እንደሆነ ነው። ለምሳሌ የኢንዱስትሪ ፓርክ እነሱ አካባቢ እንዲገነባ የሚፈልጉ ከሆነ የኢንዱስትሪ ፓርኮች ውጤቶች አሁን የሐዋሳ ኢንዱስትሪ ፓርክ 100% ወደ ውጭ ገበያ የሚቀርብ በመሆኑ የወደብ አገልግሎትንም ለመጠቀም እድል ያለን መሆኑን ለማሳየትም በብዙ መልክ ለመተሳሰር ቅድሚያው ፍቅር ስለሆነ መተሳሰብ ስለሆነ መቀራረብ ስለሆነ ቀጥሎ ደግሞ አንዱ ያለውን ሌላው የሌለውን ደግሞ ያለው ደግሞ የምናደርገው ጥረት ያሉንን እድሎች ለማሳየትም ጭምር ነው። ሌላው ሐዋሳ መረሳት የሌለበት በጣም ውብ የሆነ በሐይቅ የተከበበ እንትን የሐዋሳ ሐይቅ ያለበት ለቱሪስትም ተመራጭ ለእረፍትም ተመራጭ ቦታም ስለሆነ እንደ ሪዞርትም የኢንዱስትሪም ከተማ አድርገን መውሰድ እንችላለን። ስለዚህ በእነዚህ ምክንያቶች እንደሆነ ነው የሚገምተው።
ከዚህ በኋላ ቀጣይ ያለው ፕሮግራማቸው ምንድን ነው? ሐዋሳ አዳራቸውን ያደርጋሉ? አያይዘው ደግሞ የነገ ፕሮግራማቸውን ቢገልጹልኝ።
በነገ ዕለት ባህላዊ ቁርስ ስነስርዓት ይኖራል። በኦሮሞ ባህል የተዘጋጀ ቁርስ ስነስርዓት እንደሚኖር ይጠበቃል። ከዛም ወደ አዲስ አበባ በመመለስ የምሳ ፕሮግራም ከክቡር ጠቅላይ ሚኒስትሩ ጋር ይኖራቸዋል። ከሰዓት በኋላ በሚሊኒየም አዳራሽ 25,000 በላይ የሆኑ ታዳሚዎች በሚገኙበት ክቡር ፕሬዚዳንቱ ንግግር ያደርጋሉ ተብሎ ይጠበቃል። የተለያዩ ጣዕመ ዜማዎችም በሁለቱም አገሮች ድምፃ እንደሚቀርብ ይጠበቃል። ላይ ምናልባት ያው በአራት ቀን በጥገና ላይ እየተካሄደለት የሚገኘው የኤርትራ ኤምባሲ ባንዲራውንም ይሰቅላል፣ ኦፊሻሊ ስራውንም ይጀምራል ብለን እንጠብቃለን። እንግዲህ ከዛ ጉዞ ወደ አስመራ ይሆናል ብለን እንጠብቃለን።
ጠቅላይ ሚኒስትር ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ለሰጡን ማብራሪያ በአሜሪካ ድምጽ ስም አመሰግናለሁ።
እኔም አመሰግናለሁ።
እኔም አንቺን አመሰግናለሁኝ ጽዮን። በነገራችን ላይ ቅድም የአዋሳው እራት አለቀ ወይ ሲልሽ አዲሱ ሰምቼ ነበርና አለቀ እንዴ?
እየተበላ ነው።
አዲሱ ምን ነክቶት እንደሆነ አላውቅም። ምሳ ሰዓት ነው፣ ራበው መሰል። ምን ሆነ? ምን ተባባሉ? ምን ተደረገ እራቱ ላይ?
እንግዲህ አሁን እንደሰማችሁት አቶ ፍጹም አረጋን ካነጋገርኳቸው በኋላ አሁን ንግግር አድርገዋል ጠቅላይ ሚኒስትር አብይ አህመድም ፕሬዚዳንት ኢሳያስ አፈወርቂም። ጠቅላይ ሚኒስትር አብይ አህመድ እንግዲህ አጠር አድርጌ ነው ባደረጉት ንግግር ምንድን ያሉት? ዛሬ አዲስ ግንኙነት የምንጀምርበት ቀን ሳይሆን ጥቁር መጋረጃ የምንቀድበት ቀን ነው።
በግንኙነቶቹ
መካከል ቆሞ የነበረውን እና ከኤርትራ ጋር ያገኘነው ፍቅር በ50 ቢሊዮን ወይም በ100 ቢሊዮን እንኳን ልንገዛ የማንችለው ነገር ነው ብለዋል። የፕሬዚዳንት ኢሳያስ አፈወርቂ ደግሞ ተከትለው ሲናገሩ ከአስተዋይ መሪ ቀጥሎ መናገር ከባድ ቢሆንም በልማት እድገት ላይ በምናደርገው ግንኙነት አቅጣጫ አብይ እንዲመራን ወይም መሪ እንዲሆን ከፊት እንዲሆን እኔ ደግሞ አግዘዋለሁኝ እና እሱ ይምራን ብለው የመሪነቱን ወደ
አካባቢያዊ መሪ ያደረጓቸው ማለት ነው።
የጀርመኑን የመሰለው ግንብ
ፈረሰ ማለት ነው። በነገራችን ላይ በቅዱስ መጽሐፍም ተጽፎ ያለ ነገር አለ። ንጉሥ ሰሎሞን ምን ላድርግልህ ብሎ እግዚአብሔር ሲጠይቀው የፈለገውን ነገር ላርግልህ ሲለው ምንም አልፈልግም ይሄንን ህዝቤን የምመራበትን ይሄን ትልቅ ህዝቤን የምመራበትን ጥበብና ማስተዋል ብቻ ስጠኝ አለውና ሰጠው ዘርግፎ ሰጠው ሁሉንም
በነገራችን ላይ ፕሬዝዳንት ኢሳያስ አፈወርቂ በትግረኛ ቋንቋ ነበር የተናገሩትና ይሄ የትግረኛ ቋንቋ ነው የትግረኛ ዝግጅት ክፍላችን የተረጎሙልን ነው ነገር ግን ጠቅላይ ሚኒስትር አብይ ደግሞ ወደ አማርኛ ሲመልሱት አይ እሱ ይመራል እኔ እከተላለሁ ብለው እንደገና
ምንም አይደለም ብልህ አመራር ጥበብና ማስተዋል ያለው አመራር ይኑር። ለማንኛውም በጣም እናመሰግናለን ጽዮን። እንግዲህ እየተከታተልን ይሄንን የፕሬዝዳንት ኢሳያስን የአዲስ አበባ ጉብኝት ከሰሞኑም እሳቸው እዛ እስካሉ ድረስ እናቀርባለን። በዚህ ምሽትም ቀሪ ዘገባዎቻችን ሁሉ ከዚሁ ጉብኝት ጋር የተያያዙ ናቸው። እንግዲህ ፕሬዝዳንት ኢሳያስ አፈወርቂ በብሔራዊ ቤተ መንግስት ባደረጉት አጭር ንግግር ላይ የኢትዮጵያና የኤርትራ ህዝብ ሁለት የተለያዩ ህዝብ ናቸው የሚል ሞኝ ነው ብለዋል። ፕሬዚደንት ኢሳያስ ከመሩት ከፍተኛ ቡድናቸው ጋር አዲስ አበባ ላይ እጅግ የደመቀ አቀባበል እንደተደረገላቸው መለስካቸው አመሃ እዚያው ተገኝቶ ማስተዋሉን ዘግቧል።
የአዲስ አበባና የአካባቢው ህዝብ የቦሌን መንገድ ይዞ ቦሌ ዓለም አቀፍ አውሮፕላን ጣቢያ መግቢያ ድረስ መደርደር የጀመረው ገና ከንጋቱ 12 ሰዓት አካባቢ እንደነበረ የተመለከቱ ይናገራሉ። በመደበኛ አጠራሩ አፍሪካ ጎዳና በተለምዶ ሲያሚው ደግሞ ቦሌ መንገድ ለወትሮውም ቢሆን ቅዳሜ ጠዋት የተሽከርካሪ ቁጥር ብዙ የሚባል አይደለም። ዛሬ ግን ከዘወትሩ ቅዳሜም ያነሰ ነበረ። በዛሬ ቅዳሜ በተሽከርካሪው ፈንታ እግረኛው እጅግ ብዙ ነበር። ፕሬዚዳንት ኢሳያስ ሊቀበል የወጣው ይህ ህዝብ የሁለቱን አገሮች ሰንደቅ ዓላማ ያውለበልባል። ወጣቶችና ሕፃናት በፊቶቻቸው ላይና በቀኝና በግራ ጉንጮቻቸው የሁለቱን አገሮች ሰንደቅ ዓላማ ቀለሞች ተቀብተዋል። እዚያም እዚህም እልልታ አለ፣ ይጨፈራል። አውሮፕላን ማረፊያው ውስጥ ደግሞ ከፍተኛ የመንግሥት ባለሥልጣናት፣ የሃይማኖት መሪዎች፣ የኪነ ጥበባት ሰዎች ተሰልፈው የፕሬዝዳንት ኢሳያስን መምጣት ይጠባበቃሉ። ልክ 3 ሰዓት ከ48 ደቂቃ ሲሆን ፕሬዚዳንቱን የያዘ አውሮፕላን ደረሰ። እንደ ቆመም ጠቅላይ ሚኒስትር አብይ አህመድ ተቀብለዋቸው የክብር ዘቡን ሰልፍ ጎበኙ። የሁለቱ አገሮች ብሔራዊ መዝሙሮችም በሙዚቃ ቡድኖች ተሰሙ። ጠቅላይ ሚኒስትሩ ፕሬዚዳንቱን የተቀበሏቸው በመድፍ ተኩስ ጭምር ነበረ። ፕሬዚዳንት ኢሳያስና የመሩት የልዑካን ቡድን በብሔራዊ ቤተ መንግሥት የምሳ ግብዣ ተደርጎላቸዋል። በምሳ ግብዣው ላይ ፕሬዚዳንት ኢሳያስ በትግርኛ ቋንቋ ባደረጉት አጭር ንግግር የኢትዮጵያንና የኤርትራን ሕዝቦች ሁለት የተለያዩ ሕዝቦች ናቸው የሚል የተሳሳተ ወይንም ሞኝ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ከምሳ በኋላ ወደ ሐዋሳ ከተማ ለጉብኝት አቅንተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከዚሁ ጉዳይ ጋር የተያያዘ ማለትም ከፕሬዚዳንት ኢሳያስ አፈወርቂ የኢትዮጵያ ጉብኝት ጋር የተያያዘ ዘገባ ነው የሚቀጥለው። ቀደም ሲል እንደገለጥንላችሁ ለኢትዮጵያ ጉብኝታቸው ፕሬዚዳንት ኢሳያስ አፈወርቂ ዛሬ ከአስመራ ሲነሱ የነበረው ሁኔታ የአስመራ ሪፖርተራችን ብርሃነ በረሀ ደግሞ እንደሚከተለው ዘግቦታል።
በፕሬዝደንት ኢሳያስ አፈወርቂ የተመራው የኤርትራ የልዑካን ቡድን ዛሬ ጠዋት ወደ አዲስ አበባ ተጉዟል። የልዑካን ቡድኑ ዛሬ ከአስመራ አየር ማረፊያ ሲነሳ የኤርትራ ከፍተኛ ባለስልጣኖች አሸኛኘት አድርገውለታል። ይህ በፕሬዝደንት ኢሳያስ አፈወርቂ የተመራው የልዑካን ቡድን የኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልሕ፣ የፕሬዝደንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ የፍትህ ሚኒስትር ወይዘሮ ፎዚያ ሐሽም፣ የኤርትራ የቱሪዝም ሚኒስትር ወይዘሮ አስካሉ መርቆሪዎስ፣ የትራንስፖርትና የመገናኛ ሚኒስትር አቶ ተስፋ ስላሴ ብርሃ ብርሃነ፣ የሀገር ልማት ሚኒስትር አቶ ገርግሽ ተክለ ሚካኤል፣ የባህር ኃይል አዛዥ ሜጀር ጀነራል ሁመድ ካሪካረ፣ የኤርትራው የሀገር ደህንነት ወኪል ብርጋዴር ጀነራል አብርሃ ካሳና የመካከለኛው ክልል ዞን አስተዳዳሪ ብርጋዴር ጀነራል ሮመዳን ኡስማን አውሊያይ የሚገኙበት ከፍተኛ የመንግስት ባለስልጣናትን ያቀፈ ቡድን ነው። እነዚህ ሁለት አገሮች በመካከላቸው ለሀያ ዓመታት የቀጠለውን ግጭትና አለመስማማትን ለማስቆም በደረሱበት ስምምነት መሰረት ባለ አምስት ነጥብ ታሪካዊ የሰላም ስምምነት ሐምሌ 2010 አስመራ ላይ በተፈራረሙበት ወቅት በሁለቱ አገራት መካከል የነበረው ጦርነት ማብቃቱ በይፋ መገለጹ ይታወቃል። ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉላቸው ግብዣ ነው ይህን ይፋው የስራ ጉብኝት ለማድረግ ወደ አዲስ አበባ የተጓዙት። ይህ የፕሬዝደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝት ከሀያ ዓመታት በኋላ በሁለቱ አገሮች መካከል የተደረገ የመጀመሪያ ይፋዊ የስራ ጉብኝት ነው። ብርሃኔ በርሀ ለአሜሪካ ድምፅ ከአስመራ።
አመሰግናለሁ ብርሃነ። አሁን ወደ አዲስ አበባ እንመለሳለን። አዲስ አበባና መቀሌ ላይ ያሉ ዘጋቢዎቻችን በፕሬዚደንት ኢሳያስ ጉብኝት ላይ ከየመንገዱ መደበኛ ዜጎችን አነጋግረው አስተያየቶቻቸውን አሰባስበዋል። በቅድሚያ ወደ መለስካቸው እንውሰዳችሁና የአዲስ አበባ ሰው ምን እንደሚያስብ እናሰማችሁ።
ዛሬ ፕሬዚደንት ኢሳያስንና ያስከተሉትን የልዑካን ቡድን ለመቀበል ከአዲስ አበባና ከአካባቢዋ የመጣውን ሕዝብ ቁጥር ለመገመት አልቻልኩም። ምክንያቱም በአውሮፕላን ማረፊያ አካባቢ የነበረውን ሕዝብ ብቻ ነበርና ያየሁት። ከምንጊዜውም በላይ የአዲስ አበባ ነዋሪዎች ያለአንዳች የፍርሃትና የመሸማቀቅ ስሜት ወይም ምን ይሉኝ የሚል ስሜት ሳይታይባቸው ሐሳባቸውን ሲገልጡ ያየሁበት ቀን ቢኖር ዛሬ ነው። እንደ ቀድሞ ጊዜ የድምፅ መቅረጫዬን ይዤ ቀረብ በማለት ላናግራችሁ ስላቸው ሁሉም ስሜቱን ይገልጽ የነበረው አላንዳች ታቅቦ ነበረ። የአንዳንዶቹን ስሜት አብረን እንካፈል።
እኔ ሲስተር ፋንታ ይባላለሁ።
ደህነቱ እዚህ
የዛሬ የኢትዮጵያን ህዝብ ደስታ አብሬ ልካፈል። ምክንያቱም ሁለት አገር አንድ የነበረች ሁለት ተከፍላ ውስጣችን እያደማና እያዘነ የነበረ ብዙ ወንድሞቻችን ያለቁበት ባድሜ የማይረሳ ስለዚህ ያ ቀርቶ በፍቅር ፍቅር ይቅር እንዳለው መንግስታችን ይቅርታ አድርገን ኢሳያስን ለመቀበልና ያለንን ፍቅር ለመግለጽ ነው።
በጣም አመሰግናለሁ።
ሳሙኤል እባላለሁ። እኔ
ለምን ነው የመጡት እዚህ ሲንገሩኝ?
ያው እዚህ ጋር እንደምታያቸው የኢትዮጵያ ማህበረሰብ ያው ደስታዬን ለመግለጽና ያለውን ግንኙነት የራሴን ጥንካሬ የራሴን አስተዋጽኦ ለማድረግ ነው ደስታዬን ለመግለጽ።
ለምን ደስ ያለው?
ተለያይቶ የነበረ ነው። በሁለቱም በኩል አግባብ ያልሆነ ጦርነት ተፈጠ። ያ ደግሞ በፍቅር ሲደረመስ በማየቴ ይሄ ትልቅ ደስታ ነው። የወደፊቱም ደግሞ ብሩህ እንደሆነ ያሳያል። የወደፊቱም በመሻት ያለፈውን በመርሳት ነው።
ወጣት ነህ አንተ? ማን ልበል?
ሰይድ ባል።
ለምን መጣ?
እዚህ ባለፈው አብይን እዛ ኤርትራ ሲቀበሉ ታይቼ ያው ታሪኩን ባላቀው አቀባበላቸው ያው ወንድሞቼ ላይ ያየው ስለመሰለኝ ስሜት አሁንም ደግሞ ኢሳያስ አፈወርቅ ሲመጣ እሱንም እነሱ አብይን እንደተቀበሉት ለመቀበል ብዬ ነው ከህዝቡ ጋር የመጣሁት። እዚህ
አንድ ሆኖ እንደነበሩ ታውቃለህ? እነዚህ ሀገሮች በአንድ ላይ ኖሩ ነበረ
ማለት መስማት እንጂ እዛኔ አልነበርኩም። ግን አሁን ግን ሲታረቁ በመኖሬ በጣም እድለኛ ነኝ። በጣም ደስ ብሎኛል። ማ
ወደፊትም ጦርነት አታይም አንተ
ልጠየቅ። ደስ ብሎኛል። ደስታ ነው ስሜ።
ደስታ?
አዎ።
ለመጡ እዚህ
በጣም ተደስቼ ይሄንን ለማክበር ነው የመጣሁት።
ከዚህ በኋላ ምን ይሆናል ብለው ያስባሉ? እንግዲህ ችግሩ ይቀጥላል። ችግር የለም ብለው ነው የሚያስቡት? እንደ ነው
ያለምንም ጥርጥር ሁሉን ነገር እንደ ኩፍኝ ወጥቶልናል
ነው ያለፈው
አልቋል። በኋላ ያለው መልካም ነገር ነው።
ከዛሬ 60 ዓመት ምናምን በፊት ልክ እንደዚሁ ባይሆንም በዚሁ ልክ ባይሆንም እንደዚህ ደስታ ነበረ። ሁለቱ ሀገሮች ተናጥረው የነበሩት አንድ ላይ ሆነው ተከብሮ ነበረ። እንደገና ወደ ጦርነት ይሄ እንደገና ላለመመለሱ እርግጠኛ እንዴት ሆኑ ለማለት ነው።
ምክንያቱም የአሁኑ ሂደት በፖለቲካ አይተነተንም፣ በሳይንስ አይተነተንም፣ በሎጂክም አይተነተንም። በፍቅርና በይቅርታ ላይ ተመሰረተ አዲስ ፌኖሜና ነው። በታሪክ ታይቶ የማይታወቅ ነገር ነው። ስለዚህ በዚህ ተስፋ አይደለም የማደርገው እንደሚሆን እርግጠኛ
ስማ ማለበርጌታ
እኔ ቀዳማዊ ባህሉ ባላለሁ።
ከየት ነው መጣው?
እኔ ያው ከኤርትራ የመጣሁት።
ደስ ብሎሃል?
በጣም ደስ ብሎኛል።
ለምን ደስ አለ?
ምክንያቱ የፍቅር የሰላም የመደመር አመስ ስለሆነልን ደሞ ይሄን ሁሉ ክብር ሊወስድ የሚገባው እግዚአብሔር ነውና እግዚአብሔር ስላሳየን በጣም ደስ ብሎኛል። የሁለቱም ሀገር ህዝብ እንደዚህ በፍቅር እንደዚህ ሲሆን ስታይ በጣም የማልገልጸው ደስታ ነው የተሰማኝ። ደሞ ክብር ለእግዚአብሔር ይሁን።
እዚህ ነበርከ የኖርከው? አዲስ አበባ ውስጥ?
አዎ
አዲስ አበባ ነው።
አዎ እኛ እንደ ስደተኛ ነው የገባነው፣ ግን ደስ ብሎናል። በቃ ሰላም በመሆኑ ሁላችንም ረክተናል። ሃሌሉያ።
ለምን ነበር ስደተኛው?
ያው በቃ በአንዳንድ ነገር ስለሱ ማውራት አልፈልግም። አሁን ስለ ፍቅርና ስለ መደመርና ስለ ይቅርታ ብቻ ነው ማውራው። ሃሌሉያ።
ወንድም
ክፍሉ ዳኘው፣
አንተም ዘይነ
ኤርዛሚ ካስማው ላይ መጣ።
እንዴት ነው ደስታው ዛሬ?
ደስታው የምቆጣጠር ለካልቻልኩም። ባለፈው ጊዜ የኤርትራ አቀባበል ሲያይ ማለት ነው ምን አይነት ጥማት እንደነበረው ህዝባችን ማለት ነው በጣም ተገርመኝ ነበር። በጣም ገርመኝ ነበርና ዛሬ ሲመጣ ደግሞ ለከህዝብ የኢትዮጵያ ህዝብ ትልቅ ጥማት ነበረውና እኛ ሁላችን ወንድማሞች ነን። ይሄን ነገር ያደረገው እግዚአብሔር ነው። ታላቅ ስሙ ይክበር፣ እግዚአብሔር ነው። በቃ ሃሌሉያ። ሌላ ነገር አለ?
የኔ ወንድምስ?
አፈወርቅ ግርማ ይባላል። እኔ ለመጀመሪያ ጊዜ ነው ወደ ኢትዮጵያ ወደ አዲስ አበባ የመጣሁት እና በመምጣቴ ደግሞ ይህንን ነገር በማያቴ ለእግዚአብሔርን ትልቅ ምስጋና አቀርባለሁ ማለት ነው። ምክንያቱ እኛ ሁለታችን የተወደድን የተዋለድን ህብረተሰብ ነን።
ይሄ እንግዲህ የሰማነው የአዲስ አበባዎች በከፊልም ቢሆን የአዲስ አበባ ነዋሪዎች አስተያየት ነው። የመቀሌ ነዋሪዎችስ? በነገራችን ላይ ሌሎች አካባቢዎች እንደ ሐዋሳ የመሰሉም ፕሬዚደንት ኢሳያስ የተገኙባቸው ቦታዎች አስተያየት ሰሞኑን እናቀርባለን። አሁን ግን ከመቀሌ የሚገኘው ሪፖርተራችን አለም ፍስሐ ይህንን አሰባስቧል።
ዛሬ ሐምሌ 7 2010 ዓ.ም በመቀለ ከተማ ለመካሄድ የታሰበው ሰላማዊ ሰልፍ ለፕሬዚደንት ኤርትራ አቶ ኢሳያስ አፈወርቂ አቀባበልና
ለኤርትራ ህዝብ
ያለን ክብር ለመግለጽ ተሰርዘዋል ሲሉ የትግራይ ኮሚኒኬሽን ቢሮ ኃላፊ አቶ ረዳኢ ሃለፎም ገልጸዋል። ከዚህ በመነሳት የትግራይ ብሔራዊ ክልላዊ መንግስት መግለጫም አውጥተዋል። ካወጣው መግለጫ የሁለቱ መንግስታት የህዝቦች ሰላም ዘላቂ በሆነ መንገድ ለመፍታት ያሳዩት ዝግጅነትና ተነሳሽነት የትግራይ ብሔራዊ ክልላዊ መንግስት ያደንቃል የሚል ይገኝበታል። ይህ በእንዲህ እንዳለ የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቂ ዛሬ ቅዳሜ ጠዋት አዲስ አበባ ገብተዋል። የአዲስ አበባው ህዝብ ያደረግላቸው አቀባበል በሚመለከት የተሰማቸውን አስተያየት እንዲሰጡኝ ሁለት የመቀለ ከተማ ነዋሪዎች አነጋግሬዋለሁ። የመነ ገብረ መድህን የተሰማውን እንዲህ ይላል።
አቀባበሉ በጣም ደስ ይላል። ባለፈው የአስመራ የነበረው አቀባበል በጣም ተደስተን ነበር። አቀባበሉ በጣም ነው ደስ የሚለው። ምክንያቱም ዛሬ ያየሁት አዲስ አበባ ህዝብ እና የአካባቢው ያደረገው አቀባበል በጣም ደስ ይላል። እኔ በጣም ተደስቻለሁ። ምክንያቱም ባለፈውም የአስመራ የነበረው አቀባበል በጣም ተደስተን ነበር። ከዛ የበለጠ ደግሞ ዛሬ ያየነው ነገር የእሱን ግብረ መልስ ወይ ደግሞ የእሱን እናመሰግናለን አይነት ሆኖ ስለታየኝ በጣም ደስ የሚል ነበር።
የማን ገብረ መድህን ፕሬዚደንት ኢሳያስ አፈወርቅ ካደረጉት ንግግር ደስ ያለኝና የተሰማኝ የሚለው እንዲህ ይገልጠዋል።
በአቀባበሉ ያየሁት በጣም ደስ ካሉኝ ነገሮች ቤተ መንግስት እንደገቡ ካደረጉት ንግግር ፕሬዚደንት ኢሳያስ አፈወርቂ ሁለት ነገሮችን ደስ የሚልኝ ነገር ሰምቻለሁ። አንዱ ስለ ሁኔታው የነበረውና ይህን ሳያዩ ባለፉት ወይም ደግሞ ይህን ሳያዩ ህይወታቸውን ላጡ ሰዎች አለመኖራቸውን በቃ የተሰማቸውን ስሜት የገለጹበት አኳና የሁለቱም የኢትዮጵያ ህዝብና የኤርትራ ህዝብ ማለት ካሁን በኋላ ይህን ላዩ ሰዎች ሁለት ህዝብ እንዳልሆነ አንድ ህዝብ እንደሆነ የተናገሩበት አነጋገር በጣም ደስ ይላል። ተችኝ ነበር። በቃ
ጠቅላይ ሚኒስትር ኢትዮጵያ ዶክተር አብይ አህመድ በአስመራ ከተማ ደማቅ አቀባበል ተደርግላቸዋል። ፕሬዚደንት የኤርትራ አቶ ኢሳያስ አፈወርቅም የአዲስ አበባ ህዝብ በክብር ተቀብላቸዋል። ከዚህ በኋላ ምን መደረግ አለበት የሚለውን የማነ ሲገልጽ
የማስበው ቢከናወንም ደስ የሚለኝ የትግራይ አካባቢ ያሉ በተለይ የቦርደር አካባቢ ያሉ ህዝቦችና የኤርትራ ቦርደር አካባቢ ያሉ ህዝቦች ሁለቱም በአስቸኳይ ቶሎ ተብሎ የሽማግሌዎች የሁለቱም በኩል ሽማግሌዎች ተገናኝተው ቢነጋገሩ እና ተነጋግረው ደግሞ ወደ ዋናው መፍትሄ ቢገቡ ቶሎ ቢደረግ ደስ ይለኛል።
ሌላው የመቀለ ከተማ ነዋሪ ጎይቶን በርሀ አቀባበሉ የፈጠረበት መንፈስ እንዲህ ይገልጸዋል።
ዛሬ የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቂ ያው አዲስ አበባ ዛሬ ጠዋት ገብተዋል። በዚህም የህዝቡ አቀባበል የነበረው በጣም ጥሩ ነበር በጣም የሚያስደስትም ነበር አጠቃላይ የኢትዮጵያ ህዝብ ማለት ይቻላል ያው የአዲስ አበባ ህዝብ ሪፕሬዘንታቲቭ ስለሆነ ስለዚህ በጣም አሪፍ ነበር ያው የባለፈው ጠቅላይ ሚኒስትራችን ደግሞ አስመራ ሄደው በነበሩበት ጊዜ የዛን የኤርትራ ህዝብ የነበረው ፍቅር አይተናል ኢትዮጵያ ህዝብም ያሳየው ዛሬ ፍቅር ደግሞ የዛን ምላሽ እና እኩል ስሜት እንዳለው የሁለቱም ህዝብ አንድ አይነት ስሜት አንድ አይነት ፍቅር አንድ አይነት መተሳሰብ እንዳለው የሚያሳይ ነውና ይሄ እኔ በጣም ልዩ ስሜት ነው የፈጠረብኝ የዛሬው ሁኔታ በጣም ነው ደስ ያለኝ ስለዚህ በሁለቱም ያለው ህዝብ አንድ አይነት ህዝብ አንድ እንደሆንን ነው የሚሰማኝና ይሄ ከፍተኛ ስሜት ነው የፈጠረብኝ ዛሬ
ጎይቶም ከመሪዎች አቀባበል በኋላ መቀጠል ያለበት የሚለውን አስተያየት ደግሞ
ያው ከዚህ ምን ተጠብቀው ምንድነው አሁን በሁለቱም መንግስታት ጥሩ የሆነ ግንኙነት ወይም ደግሞ ጥሩ የሆነ አቀባበልና የህዝቡም ስሜት በዚያ አጋጣሚ አይተናል ስለዚህ አሁን ደግሞ ህዝብ ለህዝብም የሚወያይበት ህዝብ ለህዝብ ተገናኝቶ የሚነጋገርበት ከዚህ ቀጥሎ ደግሞ አብረው እነዚህ ሁለት ህዝቦች ለማለት እንኳን የሚያስቸግር ቢሆንም ግን አጠቃላይ እነዚህ ህዝቦች ወደ ተሻለ የኢኮኖሚና የፖለቲካ ለውጥ የሚሄድበት ሁኔታዎችን ነው የሚሰማኝና ጥሩ የሆኑ ፊቸሪቲዎች ጥሩ የሆነ ወደፊት ጥሩ የሆነ ራዕይ ምናይበት ብዬ ነው ተስፋ ማደርገው
ሁለቱም ለሰጠኝ አስተያየት አመሰግናለሁ ዓለም ፍስሐ ለአሜሪካ ሬዲዮ ከመቀለ
አስመራ ላይ ብርሃነ በርሀ፣ መቀሌ ላይ ዓለም ፍስሐ፣ አዲስ አበባ ላይ መለስካቸው አመሃ። ለሁላችሁም ዘገባዎችና የህዝብ አስተያየቶች አመሰግናለሁኝ። በድጋሚ ቅድም አዲሱ እንዳለው የተከበራችሁ አድማጮች ከሰሞኑም ከሌሎችም አካባቢዎች አስተያየቶቻችሁን እንደዚሁ ለማሰማት ጥረት እናደርጋለን። በስልክ መስመራችንም እየደወላችሁ እናንተም አስተያየቶቻችሁን እንድትሰጡ እንጋብዛለን። በኢሜይልም መላክ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻን አል ሳንቶስ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጁ ሰሎሞን ክፍሌ፣ ለአፋን ኦሮሞ ትዕግስት ገሜ፣ ለትግርኛ ገብረ ገብረ መድህንና ዊንታ ኪዳኔ፣ እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባትና
አዲሱ አበበነን። ሙዚቃን ጋብዛችሁ አሁን አባዳማ በወንዲ ማክ
አባዳማ አባፈርዳ ጊዜ ካለን ወንዲ ማክን እንመልስላችኋለን። እንግዲህ የፈርዳ ጉዳይ ከተነሳ አይቀር ወዲ አፎም ከዛሬ ጀምሮ በይፋ አባ ፈርዳ ናቸው። አይደለም አዲሱ?
ትክክል ነው።
እጅግ ያማረ ፈረስ ጋሻና ጦር አዲስ አበባ ላይ ተሸልመዋል። አንድ የኦሮሞ ምሁር ስለ ትርጉሙ ጠይቄያቸው ነበር። ዛሬ ፕሬዚደንት ኢሳያስ ኢትዮጵያ ሲገቡ የፈረስ ሽልማት ተሰጥቷቸዋል። ጋሻና ጦር ተሸልመዋል። ይቺን ነገር እንዲያጫውቱኝ ፈልጌ ነበረ። ምን ማለት ነው ለመሆኑ ለኦሮሞ ባህል ፈረስ መሸለም?
በእውነቱ ፈረስ በኦሮሞ ባህል ውስጥ ብዙ ብዙ ታሪክ አለው። በኦሮሞ ባህል ውስጥ ፈረስ ከቤት እንስሳ ልክ እንደ ሌላ ከብት በሜዳ ላይ ሌሊት ሌሊት አድርም እንደ ልጅ ነው የሚይዙት። ፈረስ ብዙ ምልክት ነው። በፈረስ ተረድተው ጠላት የሚከላከሉበት በጊዜው የነበረ የኦሮሞ ጄት ነው። ጠላትን አባሮ የሚደርስበት። ይህ ጠላት ስልህ ኦሮሞው ከብት አርቢ እና አራሽ ነው። አብዛኛው ከብት አርቢ ነው። የራሱን ከብቶች አውሬ እንዳይበላ የሚከላከልበት አውሬን አባሮ ከብቶቹን እንዳይበላ የሚያባርርበት ወይም ከተቀጣጠሙ የሚገልበት ነው። ሁለተኛ ኦሮሞ በብዙ ብሔርና ብሔረሰብ ተከቦ ስለሚኖር በተለያየ ምክንያት በልዩ ልዩ ምክንያቶች በኦሮሞ ላይ የሚደረገው ጦሮች አሁን የማወራልህ የጥንቱ ጊዜ ነው ማለት ነው። ከፈረስ ባል ጋር በሚደረገው ጊዜ ፈረስ በጣም ለነሱ ጥቅም ነው። ብዙዎቹ በአካባቢ ያሉት እንደ ኦሮሞ በጣም በፈረስ የሰለጠኑ አይደሉም። የላቸውም ማለት አይደለም፣ በፈረስ ውጊያ አለ። ግን የኦሮሞ በዚሁ ነው ከልጅነት ጀምሮ የሚያድገው እና ይሄም ጠቅመዋል። ሶስተኛ ኢትዮጵያ ትልቅ ታሪክ ተብሎ እስከ ዛሬም በአፍሪካም በሌላም የሚነገረው የአድዋ ጦርነት ያለ ፈረስ ጥሩ ውጤትን አያመጣ ነበረ። ያለ ኦሮሞ ፈረስ እንደዛ አይነት ተአምርን የመሰለ ለጣሊያኖች ምን እንደሆነ ሳያውቁ በዛ ከጥይት ጋራ የሚፎካከር ፈረሶቹን ቀልቦ በዛ ደረጃ ያደረሱ ነው። ስለዚህ ለኦሮሞ ሕዝብ ፈረስ በጣም ባለ ውለታ ነው እና ለዚህ ነው ልጅ ሲያገባ እናት ፈረስ ትሸልመዋለች። ለሚወዱት የልጃቸው ጓደኛ ፈረስ ይሸለማል። እኔም ራሴ ባየሁት እኔና አንተ በጣም ጥሩ ጓደኛ ሆነን ቤተሰቦቼ ጋር ባስተዋውቅ የኔ ቤተሰቦች ፈረስ ነው ምን ያህል እንደሚወዱ እና ፈረስ ይሸልማል። ቅቤ ደግሞ ትንሽም ብትሆን ራስ ላይ ትንሽ ያስቀምጣሉ። ይህ የመጀመሪያ የመጨረሻ ፍቅር ነው የሚያሳየው። ፈረስ ከዚህ ሁሉ ጋራ የተያዘ ነው። ለዚህ ነው ፈረስና ጋሻ መከታ ነው። ከጠላት ተመከት የሚመጣብን ከግራም ቢመጣ ከጠላት ተመክተ አሸናፊ ሁን፣ በፈረስ ቀድመ ድረስ እንደዚህ ለማለትም የሚገለጽበት ነገር ነው እና ይሄ ነው እንግዲህ ፈረሱ በቀላሉ አልተዘጋጀሁበትም። በአሁኑ ጊዜ ይሄንን ነው
ማለት እኔም አላዘጋጀሁትም። ምክንያቱም ለኦሮሞ ሕዝብ ያለውን ትርጉም ቶሎ አሁን ፊቶ ያለውን ነገር እንዲነግሩኝ ስለፈለግኩ ነው። የግድ ምርምር ውስጥ መግባት አያስፈልግም ለዚህ ጉዳይና ከባህል ከወግ አኳያ ስለሆነ ስጦታ የሚታየው ልቦናን በሚገልጽ ሁኔታ እንዲነግሩኝ ስለፈለግኩ ነው። ምክንያቱም የኦሮሞ ሕዝብ የሌለው ሀብት የለም። ምንም አንስቶ ቢሸልም ትልቅ ነገር ነው እና ከዛ ሁሉ አስበልጦ ፈረስ ሲሸልም ለኚህ እንግዳ ምን ማለት ነው? እንግዳ እንኳን አይደሉም፣ እንደው ለስሙ ያህል ነው ተራርቀው ስለቆዩ ሁለቱ ሀገሮች ይሄንን ማንሳት የፈለግኩት እና ለዚህ ነው የፈረስ ትርጉም ምን እንደሆነ ለማወቅ ስለፈለግኩ ነው። እና ዛሬ የኤርትራው መሪ ኢትዮጵያ መጡና አባ ፈርዳ ሆኑ በምን ምክንያት ነው ለማለት ነበረ።
ለዚሁ ነው እንግዲህ በኦሮሞ ታስቦ የተደረገ በዚሁ ምክንያት ነው። ፈረስ ምን ያህል ፍቅርን የፍቅር ምልክት ነው። ፈረስ እኮ
የፍቅር፣ የድል፣ የክብር፣ የብዙ ነገር ምልክት ነው። የትግል የብዙ ነገር ምልክት ነው። ይገባኛል ከገለጹልኝ።
ፈረስ ደግሞ ጓደኛው ጌታውን አይከዳም እና ይችንም ልጨምርበት ነው እና ጌታው እንኳን በ ባሁን ምክንያት ቢወድቅ ፈረስ ጥሎ አይገባም
ወይ ጥሎ አይገባም ወይ ይዞ ቤት ይገባል ተሸክሞ
አዎ ወይ ይዞ ቤት ይገባል ይሄ ሁሉ ከፈረስ ጋራ ነው ፈረስ ያውቃል በሽታ ያውቃል ሌላ ሰው አያስቀምጥም
እውነት ነው
እና ልክ
በሳይንስም
እናቱን እንደሚያውቀው
በሳይንስም ትልቅ ጥሩ የአንጎል ስራ ካላቸው እንስሳት አንዱ ፈረስ ነው ላቅ ካሉት ውስጥ እውነቶን ነው
አዎ
ኦቦሉ በብሩ እጅግ በጣም አመሰግናለሁኝ ለጊዜው እግዚአብሔር ይስጥልኝ
አመሰግናለሁ ሰለሞን ጥሩ ውይይት ነው በለነገር ላይ በኦሮሞም ብቻ ሳይሆን በሌሎችም የኢትዮጵያ ማህበረሰብ ፈረስ ትልቅ ቦታ አለው
ላክ እውነት ነው
ችሎት የሚቆሙ ሰዎች ብትረታኝ ፈረሴን ሰጣለሁ ይላሉ ወንድ ልጅ የሚድሩ ሰው ለልጃቸው ፈረስ ሰጣሉ
የክብሩም የሁሉም ነገር
ማለት ነው ሁሉም በጎ
ነገር ሁሉ መገለጫ
ነው በመላ ኢትዮጵያ ይገርማል እና የስጦታ ፈረስ ጥርሱ አይታይም የሚለው አባባል ሳይረሳ ማለት ነው
አረጀ ልጆነ ዋናው ፈረስ መሆኑ ነው ክብሩን እኮ ነው የሚገልጸው እኮ
በጣም በጣም በሁሉም ህብረተሰብ የተለመደ ነው ፕሮግራማችን ይከተላል ሻለቃ ዳዊት ወልደ ጊዮርጊስ በዘመነ ደርግ የኤርትራ አስተዳዳሪ ነበሩ በኋላም ምክትል የውጭ ጉዳይ ሚኒስትር ነበሩ በደርግ መንግስት ጊዜ በጸብ ተቆራርጠው እስከዛሬ በስደት ይኖራሉ ይሰራሉ ሰለሞን አባተ ማምሻውን አሉበት ቦታ ደውሎ አነጋግሯቸዋል
ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ እንደምን አመሹ?
እንደምን አመሸ? አሜሪካ ድምጽ ሰለሞን አባተ እንደምን ነህ?
እግዚአብሔር ይመስገን። አሁን የት ነው ያሉት ሻለቃ?
አሁን አፍሪካ ነው ያለሁት ለሰሞኑን እዚህ ነው ያለሁት ናሚቢያ እንባላለን።
እሺ ሻለቃ እንግዲህ አሁን ኢትዮጵያና ኤርትራ አካባቢ እየተደረገ ካለው እንቅስቃሴ በአካል አሁን በቀጥታ ትንሽ ራቅ ቢሉም በቅርብ እየተከታተሉ እንደሆነ ሁኔታውን ይገባኛል። ምክንያቱም ይሄ ጉዳይ ራስዎን ያህል የራስዎ ጉዳይ ስለሆነ ምንድነው ለመሆኑ እስቲ አሁን የሚሰማው እርሶ የኤርትራ አስተዳዳሪም ነበሩ ባንድ ወቅትና?
አዎ ሰለሞን ዛሬ በጣም ስሜታዊ ቀን ነበር ለኔ በቆፍጣና ወታደር በወታደርነት ሙያ በስነ ስርዓት ያደኩ ስለነበርኩ ብዙ ጊዜ በስሜት ብዙ አልነፋረቅም ግን ዛሬ ግን ስሜቴ በጣም ተነክቶ ብቻ ነበር ያለሁት በቴሌቪዥን ይሄንን ሁኔታ ስከታተል በጣም ነው ስሜቴ የተነካው በጣም ነው ደስ ያለኝ በጣም ነው እንባ ያቀረርኩትና በእውነቱ ልዩ ቀን ነበር ለኔ በዳዊት ወልደ ጊዮርጊስ በተለይ ዳዊት ወልደ ጊዮርጊስ በተለይ ቀን ነበር
እንኳን ደስ ያለዎት እንግዳው ለመሆኑ እንባው እንደዛው እንደቀረረ ቀረው ወይስ ፈሰሰ ጉንጮ ላይ
አይ ጉንጮ ላይ እንደምን ማፈሰስኩትና ከዛ ወጣ ብዬ በግሬ ወርኩና ትንሽ ከራሴ ጋር መነጋገር ጀመርኩና አስታገስኩት እንጂ ሰው አካባቢ ቢኖር ኦኬም ተናግሬም ይረካ ነበር እኔ ህይወቴ እንደሌላው ሰው አይደለም እንዳንተ ወሌሎችም በእኔ እድሜም ያሉ ሰዎች ይሄንን መንገድ አልተጓዙም እኔ በኤርትራን በተመለከተ ብዙ መንገድ ተጉዣለሁኝና ተዋህዶኛል የኤርትራና የኢትዮጵያ ሁኔታ በጣም ተዋህዶኛል ስለዚህ ልዩ ነው ለኔ ማለት ነው
እስቲ ምንድነው ለርሶ ልዩ የሚያደርገው ትንሽ ዘርዘር አድርገው ያጫውቱኝ ሻለቃ መቼም እንደ ጋዜጠኛ እኔም ኤርትራን አቃታለሁ ብዙ ተጉዤባታለሁ ብዙ ሪፖርት አድርጌያለሁ ብዙ አካባቢዎችን አቃለሁ ህዝቡን አውቃለሁ እና ይስማኛል አሁን እርሶ የሚሉት ነገር ይስማኛል እኔም እንደሰው ከሪፖርተርነት የውጪና ምንድነው እርሶ ውስጥ ያለው ስሜትና የርሶን ለየት የሚያደርገው ነገር
የኔን ለየት የሚያደርገው አንደኛ ካንተ የበለጠ እድሜ ከፍ ያለ ነው አንደኛ ሁለተኛ እኔ በውትድርና ሙያ ከቀዳማዊ ኃይለ ሥላሴ ጦር አካዳሚ ተመርቄ መጀመሪያ ምክትል መቶ አለቃ ሆኜ የተመደብኩት ኤርትራ ነው ኤርትራ የዛ ጊዜ ፌዴሬሽኑ አልቆመም ነበረ በፌዴሬሽኑ ጊዜ ነው ዘርኩት እኔ ፌዴሬሽኑ በፈረሰበት ጊዜ ራሴን ልዩ ጦር ይዤ ለጥበቃ አስመራ ተሰማርቼ ነበር
ምን ያህል ጦር ነበር ወጥ ሻለቃ ያኔ
100 አስነበርኩኝ አንድ ፕላቱን 100 ጦር ነው የሚኖር ሌሎች ጋር ሆኜ በማለት ነው
እሺ
ጋር ሆኜ ነው
እሺ
እኔ በጣም ጁኒየር ሰው ነኝ 100 አለቃ ነኝ ነገር ግን ከሌሎች ጋር ሆነን ያው የሰላም ሆነን በዛ ከበረሃ መጥተን አስመራ ከተማ እንደሆን ተመድበን ነበርና ከዛን ጊዜ ጀምሮ እኔ የውትድርና ሙያዬ የጀመረው እዛ ነው ያከተመው እዛ ነው የመጀመሪያ መጠጥ የጀመርኩት እዛ ነው ሲጋራ የጀመርኩት እዛ ነው የመጀመሪያ ገልፍ እንደዛ ነች ወዳጆቼ እዛ ናቸው ውጊያ የጀመርኩት እዛ ነው ሁሉም ነገር እዛው ነው ያለው።
ሰው መሆን የጀመሩት ኤርትራ ውስጥ ነው ማለት ነው ሻለቃ?
ሁሉ ነገር የኖረ የጀመርኩት ከዛ ያለቀውም እዛ ነው የግል ኑሮ።
እሺ።
እዛ በኋላ የኖርኩት የፖለቲካ ሰው ሆኜ እንደገና ሌላ አይነት ኑሮ ውስጥ ነው የገባው። ስለዚህ በብዙ መንገድ ኤርትራ ስሜት አለኝ። ምክንያቱም ብዙ ወዳጆች እዛ ናቸው፣ ብዙ ጓደኞች እዛ ናቸው። ደግሞም ከዛም አንጻር ደግሞ የኤርትራ የመገንጠል እንቅስቃሴ ሲጀምር ከጀመረ በኋላ ነው። ግን ያው አጀማመሩ ላይ እዛው ነበርኩኝ። ብዙ ወታደሮች ሞተውብኛል። እኔም ቆስዬ ነው ከዛ ያወጣሁት። ሰባት ኦፊሰሮች ሆነ እነዛ የተመደብነው፣ ስድስቱ ሞተዋል። እኔ ብቻ ነኝ በህይወት ያለሁት። ጓደኞቼ ሞተዋል ያው በውጊያ እና እኔ ቆስዬ ወጣሁ። ከዛ ዩኒቨርሲቲ ገባሁኝ። ከዛ ጊዜ ድረስ ያ ሁሉ ነበር። ከዛ ከወጣሁኝ በኋላም እና ትምህርት ቤትም ገብቼ ከትምህርት ቤት ወጥቼ እንደገና ከኢትዮጵያ አብዮት ጋር በተቀላቀልኩበት ጊዜ ከአሜሪካ ተመልሼ በተቀላቀልኩበት ጊዜ እድገት በህብረት የተመደብኩ ግን እድገት በህብረት ብቻ ላይ ይሁን እንጂ ሌላው የተመደብኩባቸው ስራዎች ሁሉ ከኤርትራ ጋር የሚያያይዙ ነበሩ። እርዳታ ማስተባበሪያና መቋቋሚያ ኮሚሽን በብዙ ጊዜ ኤርትራ እመላለስ ነበር። ውጭ ጉዳይ ሆኜ ትልቁ ኢሹ በኢንተርናሽናል ሚዲያ የዛ ጊዜ ትልቁ የውጭ ጉዳይ አንዱ ነገር የመገንጠሉ እንቅስቃሴ ነበር። ብዙ ጊዜያችንን እና ጥረታችንን የምናጠፋው እዛ ላይ ነበር። ከውጭ ጉዳይ ወጥቼ ደግሞ እንደገና አገረ ገዢ ሆኜ ኤርትራ ተመለስኩኝ። ያ ደግሞ ልዩ ስሜት ነበር። ምክንያቱም ከ18 ዓመት በኋላ እንደገና ጁኒየር ኦፊሰር ሆኜ ያደግኩበት ሀገር ከስንት ሀገር ደግሞ ጠባቂ ሆኜ የልዑል አስራተ ካሳ ጠባቂ፣ የጀኔራል ደበበ ጠባቂ፣ የእነሱ አገረ ገዢ እንደራሴ በነበሩበት የእነሱ ጠባቂ ሆኜ በሩቅ ርቀት የማያቸው ሰዎች እንደገና እነሱ መቀመጫ ላይ ሄጄ ተቀመጥኩኝ።
ዋና አስተዳዳሪ ሆኑ እርሶ?
የልዑል አስራተ ካሳ ጠባቂ ነኝ። አንዳንድ ጥበቃ መደባለሁኝ። እኔ እዛ ቤተ መንግስት ቀርቤም አላውቅም። እዛው አካባቢ ጥበቃ ነው። ጃንሆይ ሲመጡ ብዙ ጊዜ ጠባቂ ስፔሻል ፎርስ ነበርኩኝ፣ እየተከተልኩኝ ብዙ ጊዜ ምጽዋ 3 ጊዜ አድርሻለሁኝ። የኔ መቶ ጦር እዛ ልዑል አስራተ ካሳም እዛ በነበሩበት በዩል ጥበቃ ላይ የተሰማራው ሰው ዛሬ ጃንሆይ የነበሩበት ልዑል አስራተ ካሳ የነበሩበት ቤተ መንግስት ደግሞ ከስንት ዓመት በኋላ እዛ ገባሁኝ። ደግሞ የእነሱ ቦታ ላይ ተቀመጥኩ ማለት ነው። የሉላ ስራ ተካሳ ያ ደግሞ ታሪካዊ ነበር ለእኔ ታሪካዊ ነበረ። ከዛ ደግሞ እዛ በጦርነቱ ጊዜ ስለነበረ ብዙ ወታደር ሲያልቅ አይቻለሁ። እዛው ብዙ ችግር የኤርትራ ሕዝብ ራሱ ችግር ላይ በነበረበት ጊዜ ነው የነበርኩት እና የኤርትራ ሕዝብ ችግር ገብቶኝ ነበር፣ ተረድቼው ነበረ። የዛ ጊዜ በእውነቱ እኛ በጀመርነው ጎዳና ቢቀጥል ኖሮ እዚህ ደረጃ ባይደርስ ነበር። እያንዳንዱን ሰው ፕሬዚደንት ኢሳያስን ጨምሮ ዛሬ ብትጠይቅ ዳዊት ወልደ ጊዮርጊስ በነበረበት ጊዜ ሂውመን የነበረ እዛ በነበርንበት ጊዜ በተቻለ መጠን ነገሩ ገብቶን ለማቃናት ህዝቡን ከመንግስት ጋር ለማቀራረብ ሞክረን ነበረ። ያው ከተወሰነ ዓመት በኋላ ከዛ ተነሳ ነገር እንደገና ሀገር ሽቶ ተመለሰ። ከዛም ያው ከሀገር ቤት ከወጣው በኋላ የኤርትራ ጉዳይ በእውነቱ በ89 ዓመተ ምህረት በተደረገው የመፈንቅለ መንግስት ሙከራ ላይ ከኤርትራውያኖች ጋር ተመካክረን ነበር። የዛ ጊዜ ለማድረግ የሞከርነው እነሱ ጦርነቱን እንዲያቆሙና የመፈንቅለ መንግስቱ እነሱንም የሚደምር ሽግግር መንግስት እናቋቁማለን ብለን ከእነሱ ጋራ ከፕሬዚደንት ኢሳያስም ጋር ተነጋግር ያለው ከነሱም ከወከላቸው ጋር ስተነጋግረን የዛ ጊዜ በነ ጀነራል ፋንታ የተመራው መፈንቅለ መንግስት ቢሳካ ኖሮ የተስማማ ነው፣ በጽሁፍ የተስማማ ነው። የዛ ጊዜ የሽግግር መንግስቱ ላይ የሻእቢያ ወይም ደግሞ የኤፒኤልኤፍ የሽግግሩ መንግስት አባል እንደሚሆን ነበረ።
ያን ጊዜ ወጥቶ የነበረው መግለጫ ይሄንኑ የሚጠቁም ነበረ።
አዎ፣ እንደሱ ነበረ የዛ ጊዜም። ከዛም በኋላ ደግሞ ያ ከከቸፈም በኋላ ብዙ ጊዜ ከኤርትራ መሪዎች ጋር ተባብረናል። በጣም ተባብረውኛል፣ በጣም ቀርበውኛል፣ ሲንሲር ነበሩ። የነ መለስ ገፍቶ መጥቶ እነሱም ባላሰቡት እኛም ባልጠበቅነው መንገድ ላይ መሀል ገባ እንጂ እስከዛ ፖይንት ድረስ እስከዛ ነጥብ ድረስ ከኔ ጋራ በጣም ከኔና ከቡድኒ ጋራ በጣም ይሰሩ ነበረ። ቅርብ ሰርተናል። ናቅፋን ገብቻለሁ፣ ከጀርባ ገብቻለሁ እና በእውነቱ አመራሩ በጣም ቅርብ ነበርኩ ማለት ነው። ብዙ ያው ከዛም በኋላ ብዙ ነገሮች ሆነዋል፣ ተከስተዋል፣ በብዙ መንገድ ተገናኝተናል። ግን ኤርትራ በዚህ ባልኳቸው ምክንያቶች በእውነቱ ውስጥ ነበር ኢትዮጵያ። እኔም ማምነው አሁንም እማምነው በየጊዜው ጽሁፌር የምትከታተሉ ሰዎች ታዩታላችሁ። አንድም ጊዜ ኢትዮጵያና ኤርትራ ለማለት እየቀፈፈኝ ነው ብለው የኢትዮጵያና ኤርትራ ሕዝብ የሚለው ነገር እየቀፈፈኝ ነው የምናገረው፣ ትክክል አይደለም ነው ብለው። ኢትዮጵያ ማለት ኤርትራ ነች፣ ኤርትራ ማለት ኢትዮጵያ ነች። ዛሬ በአጋጣሚ ሆኖ በተለያየ ስህተቶችና በተለያዩ ችግሮች ምክንያት ሁለት መንግስት ቢኖረንም ሕዝቡ አንድ ነው። እና ዛሬ ብዙ ወጣቶች ይፈታታሉ ኤርትራዊ ይላሉ ከኛ ይበልጥ ከዚህ መሃል ሀገር ካለ ነው የበለጠ ኢትዮጵያውያን ኤርትራውስ ነው ያለው አንድ ጽሁፍ ጽፌ ያለሁኝ ኢትዮጵያዊነትን ያስተማሩኝ ኤርትራውያኖች ብዬ ጽፌ ያለሁ አንድ ጽሁፍ ጽፌ ያለሁ ረጅም ጽሁፍ
በነገራችን ላይ ሻለቃ ዛሬ ይሄንን የእርሶን ሐሳብ የሚያጠናክር ነገር ፕሬዚደንት ኢሳያስ ተናግረዋል የኢትዮጵያና የኤርትራ ህዝቦች ከዚህ በኋላ ሁለት ህዝቦች ናቸው ብሎ የሚያስብ እውነታውን ያልተረዳ ነው ብለዋል የሚያጠናክር ይመስለኛል ይሄ የእርሶን ሐሳብ
እንደውም እኔ አንድ ጊዜ ሳናገረው የዛ ጊዜ አንተ ነበርም ዛሬ አንተ ሳናገረው
ፕሮቶኮሉም ነው
ፕሬዚደንት ኢሳያስ ሳናገራቸው ገና ሳይገቡ ነው ሳይገቡ ሳናገራቸው ያውም ሰዎች ባሉበት ነው የነሱ መሪዎች ባሉበት ነው ስንነጋገር ካዥዋል በሆነ በጣም በተዝናናንበት ሁኔታ ነበር ስለ መለስ ጠየቅኳቸው ይሄ መለስ አዲስ አበባ ከገባቆ እንዴት ነው ይሄ ሰውዬ ስለ አይ መለስ ጥሩ ሰው አይደለም ያሉኝ ያውም ጽሁፍ ላይ አቅርቤዋለሁ እንኳን በእውነቱ እሱ ኢትዮጵያ ሊያስተዳድር የሚችል አይደለም ብለው ነው የገለጹልኝ የዛ ጊዜ እና ይሄ ታዲያ ከሆነ በመለስ ላይ እምነት ከሌለዎትና የእኛም ንቅናቄ ካልሰራ እና ወያኔ አዲስ አበባ ከገባ እንዴት ይሆናል በጣም ከባድ ችግር ላይ ትወድቅ ነው ኢትዮጵያ ከዚህ ይልቅ ለምንድን ነው ኢሳያስ የኢፒኤልኤፍን የኢትዮጵያን መሪ ሆኖ የኢትዮጵያና የኤርትራ መሪ ሆኖ ለምን እንደዛ አይወጣም ይሄ ከሆነ እኔና ጓደኞቼ ያለን ንቅናቄ ኢሳያስ ለኢትዮጵያ ፕሬዝዳንት ብለን እንትላለን አቋም እንይዛለን ይሄን ንቅናቄያችን እናሰፋዋለን ይሄ የሆነ እንደሆነ ኢትዮጵያና ኤርትራን መገነጣጠል አያስፈልግም ሁለቱንም አንድ ላይ ማድረግ ይቻላል የሚል ሐሳብ አቀርብላችሁ ነበር
ውስጡን የሚናፈስ ነገር ነበር እንዲያሁን እርሱ የገለጹልኝ ነገር የሚጠቋቁ ልክ ነው
በደንብ ይሄን ደግሞ በጽሁፍ አስፈጥያለሁ ምክንያቱም ውሸት እንዳልሆነ ሰዎች ነበሩ የዛ ጊዜ ከኔ ከህን ስንነጋገር ሰዎች ነበሩ አስበውበት ከዛ በኋላ አይ አሁን በጣም ዘግይቷል እኛ የተቋቋምነው ኤርትራን ነጻ ለማውጣት ነው አሁን እንደገና የኢትዮጵያን ከገጠስንበት የሌላ ተላየ የተለየ አቋም ነው ስንት አመት ሙሉ ትግል ያደረግነው በዚህ አንጻር ስላልሆነ ሊሰራ አይችልም አሉን እንጂ ያው ነገሩን ይሄንን ብለን ነበር ይሄን ሁሉ ሐሳብ አቅርበን ነበር ያው ሳይሆን ቀርቶ ዛሬ ያለንበት ደረጃ ደረስን
ሻለቃ እንግዲህ እርሶ የሀገሪቱን የኤርትራን የዛሬ መሪዎች በደንብ አድርገው ያውቃሉ ዛሬ ያለውን ግንኙነት በቅርብ የሚከታተሉ ሰዎች የሚገልጿቸው አንዳንድ እንደው የሚያንጸባርቋቸው ስጋቶች አሏቸው ሻዕቢያ ኢትዮጵያን ለመበታተን የቆመ ኃይል ነበር ኤርትራን ለማስገንጠል ብቻ ሳይሆን የሚሉ አሉና በዛሬ ግንኙነቶችም ላይ ጥርጣሬ ያላቸው ሰዎች አሉ ምንድን ነው የእርሶ ሐሳብ በዚህ ላይ
ሊሆን አይችልማ ምክንያቱም በደንብ ከተገነዘብ ነውና ጂኦፖለቲካውን ካየንና የኢትዮጵያና የኤርትራን ሁኔታ በደንብ ከተገነዘብ ነው አንዱ ለአንዱ ሊኖር አይችልም ኢትዮጵያን 90 ሚሊዮን ህዝብ ሽብር ላይ ጥሎ ኤርትራ ለብቻ ሊኖር አይችልም እንዲሁም ለኤርትራ የሚበጀው ጠንካራ ሰላማዊ አንድነት አስጠበቀ ኢትዮጵያ ነች ለነሱ የምትበጀው ምክንያቱም ኢትዮጵያ ላይ ትርምስ ተቀላላ ኤርትራ ነው የሚያበላሽው ምንም ትርጥር የለውም ኤርትራ ላይ ያለ ብልሽት ኢትዮጵያንም በተወሰነ መልኩ ያደፈርሳል ስለዚህ ሁለቱ አብረው ሊሄዱ የሚችሉ ናቸው እንጂ አንዱ አንዱን ረብሾ ሊኖር አይችልም ያየ ነው እስከዛሬ ድረስ
አዲሱ ከሻለቃ ዳዊት ጋር ያደረግነው ቃለ መጠይቅ ቆንጆ በጣም 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 ትልልቅ ሐሳቦችን ያነሱባቸው አስተያየቶቻቸውን የሰጡባቸው ሐሳቦች አሉ። በነገው ምሽት ይዤ መለሳለሁ። እነዛን
በጣም በጣም ጥሩ ነው ተናግረው ሁለቱ ህዝቦች አንድ ናቸው።
ደሞ ኢሳያስ አፈወርቂ ዛሬ ፕሬዝዳንቱ አጠናክረውላቸዋል። እና
አንድ አይደሉም የሚሉ ምን ተባሉ ሰምታለህ?
ሞኞች ናቸው። ምንድነው ያልከው?
ሐሳስ
ይባላሉ ናቸው። እሺ ክቡራትና ክቡራን አድማጮች እንግዲህ የምሽቱ ዝግጅታችን ወደ መጠናቀቁ ነው። ብርሃን ኃይሉ፣ አልሳንቶስ፣ ሰሎሞን ክፍሌ፣ ትግስት ገሜ፣ ገብረ ገብረ መድን፣ ዊንታ ኪዳኔ፣ አበባየሁ ገበያው እና እኛም ማስተናጋጆቻችሁ ሰሎሞን አባተና
ደጋሜ አዲሱ አበበ
አብረናችሁ አምሽተናል። እጅግ በጣም እናመሰግናለን አብራችሁን ስለቆያችሁ። በነገራችን ላይ ነገ እሁድ ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ንግግር በሚያደርጉበትና 25,000 ሰው ይገኝበታል በተባለው በሚሌኒየም አዳራሽ የኢትዮጵያና የኤርትራ ሰላም ማብሰሪያ መድረክ ይካሄዳል ተብሏል። ይሄ የተናገርኩ ከጀርባ የምትሰሙት ሰላም ለኢትዮጵያ ኤርትራ ብላችሁ ዘምሩ ሲል ርዕሶም ገብረ ጊዮርጊስ የተጫወተው የዛሬ 4 ዓመት ነበረ። በ2006 ዓ.ም
ነቢይ
ቀኗ ደረሰ የዚች ዘፈን። መልካምሽ ሰላም ሰላም ሰላም
Karkari, Kadisa Basmara, Salam Alaihi Suri.